The Voice of America.
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁን ፕሮግራም ጀመረ።
በሶማሌላንድ የተከሰተው የአተት በሽታ መቀነሱን የጤና ጥበቃ ሚኒስቴር አስታወቀ።
በአጠቃላይ ከዘጠኙ ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በሶስት ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም አሁን ከሰባ በመቶ በላይ ቀንሷል። አሁን
የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል።
ከዓለም ዜናዎች መካከል ደግሞ ዋና ዋናዎችን ሰሎሞን።
በሊቢያ ከሊቢያ የተነሱና ትናንት እሁድ በእርዳታ ደራሾች የተነሱ ስደተኞች ወይም ፍልሰተኞች ጣሊያን ገቡ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ደቡብ ኮሪያ ናቸው። የደቡብ ኮሪያ የቀድሞ ፕሬዚደንት ፓርክ ጌንሃይ ክስ ተመሰረተባቸው የሚሉና ሌሎችም ይገኛሉ።
አመሰግናለሁ ሰሎሞን። የሁለተኛው አጋማሽ ዝግጅቶች ደግሞ ዛሬ ሰኞ ስፖርት፣ አፍሪካ ነክ ርዕሶችና ጤና ይሆናሉ።
ሰኞ ሚያዝያ 9 2009 ዓመተ ምህረት ነው ዛሬ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችኋል።
ተረኛ አስተናጋጆቻችሁ አዲሱ አበበና
እኔም ሰሎሞን አባተነን። መልካም ምሽት እንዲሆንላችሁ እየተመኘን
አሁን ወደ ዓለም ዜናው ንባብ እናልፋለን።
ከሊቢያ የተነሱና ትናንት እሁድ በእርዳታ ደራሾች ከሜዲቴራንያን ባህር የተረፉ ቁጥራቸው ከአንድ ሺህ በላይ የሆነ ፍልሰተኞች ከጣሊያን ሲቺሊያ ደሴት ወደብ ላይ ደረሱ። ፍልሰተኞቹን ዛሬ የጣሊያኗ ካታንያ ወደብ ላይ ያደረሰችው አንዲት የጀርመን ባህር ኃይል መርከብ መሆኗ ታውቋል። የያዝነው የአውሮፓ 2017 ዓመት ከገባ ወዲህ ባለፈው የሦስት ወራት ተኩል ጊዜ በአውሮፓ ወታደራዊ መርከቦችና በግል የበጎ አድራጎት ድርጅቶች እየታገዙ ከባህር የወጡና ጣሊያን የገቡ ፍልሰተኞች ቁጥር 29 ሺህ መድረሱን ዘገባዎች ጠቁመዋል። አብዛኞቹ ፍልሰተኞች ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች ድህነትን እየሸሹ የሚሰደዱ መሆናቸውን ዓለም አቀፍ ተቋማት ይናገራሉ። በሌላ በኩል በዚህ ዓመት እስካለፈው ሳምንት እሁድ አውሮፓ የደረሱ ፍልሰተኞች ወደ 32 ሺህ እንደሚሆኑ የተባበሩት መንግስታት የፍልሰት ድርጅት አይኦኤም አመልክቶ 80 ከመቶ የሚሆኑት የገቡት ጣሊያን ሲሆን ቀሪዎቹ ወደ ስፓኝና ግሪክ መዝለቃቸውን አሳውቋል። ባለፈው የአውሮፓ 2016 ዓመት ተመሳሳይ ጊዜ ወደ አውሮፓ የገባው ፍልሰተኛ ቁጥር 172,774 እንደነበረ አይኦኤም ጠቅሶ የፍልሰቱ ቁጥር በብዙ ቢቀንስም ሜዲቴራንያን ባህር ላይ የደረሰው የሞት መጠን ግን ተመሳሳይ መሆኑን ገልጿል።
የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የሰሜን ኮሪያ መንግስት የዩናይትድ ስቴትስን ቁርጠኝነት እንዳይፈታተን አስጠነቀቁ። በዚህ ላይ ዘጋቢያችን ሪቻርድ ግሪን ያጠናቀረው ዘገባ አለ፣ አዳነች ፍሳዬ ታቀርባለች።
የሰሜን ኮሪያ መንግስት የሚሳይሎችና የኒውክሌር መሳሪያ ፍተሻ እያካሄደ ባለበት በአሁኑ ወቅት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ አሜሪካ ከደቡብ ኮሪያ ጋር እንደምትቆም ግልጽ አድርገዋል።
Nowhere is that more evident than with our commitment to confront the region's most dangerous and urgent threat.
በክልሉ እጅግ አደገኛና በሰላምና በጸጥታ ላይ አስቸኳይ የሆነ አደጋ የሚደቅነውን የሰሜን ኮሪያ መንግስት ለመቋቋም ካለን ቁርጠኝነት በላይ ግልጽ የሚሆን ነገር አይኖርም። ለአውሮፓ አቆጣጥር ከ1992 ዓመተ ምህረት አንስቶ የኮሪያ ባህረ ገብ መሬት የኒውክሌር መሳሪያ እንዳይኖር በሚደረገው ጥረት ዩናይትድ ስቴትስ እና ተባባሪዎቿ አንድ ላይ ቆመዋል። ይህ ዓላማ በሰላማዊ መንገድ እንዲሳካ እንፈልጋለን። ይሁንና ሁሉንም አማራጭም እናቀርባለን።
ምክትል ፕሬዚዳንቱ ከደቡብ ኮሪያው ተጠባባቂ ጠቅላይ ሚኒስትር ጓንኮ ሃን ጋር ሆነው ባካሄዱት ጋዜጣዊ ጉባኤ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያ መንግስት የተደቀነውን አደጋ ለመቋቋም ያላቸውን ቁርጠኛነት እንዳይፈታተን አስጠንቅቀዋል። ፔንስ ቀደም ብለው ከሀገሪቱ ወታደራዊ መሪዎችና ከአሜሪካ ወታደሮች ጋር ሆነው ሁለቱንም ኮሪያዎች የሚያዋስነውን ከፍተኛ ወታደራዊ ፍጥጫ ያለበትን ቦታ ጎብኝተዋል። የአሜሪካው ምክትል ፕሬዚዳንት የአራት የእስያ ሀገሮች ጉብኝታቸውን በደቡብ ኮሪያ ጀምረዋል። የጉብኝታቸው ዓላማ ዩናይትድ ስቴትስ በክልሉ ካሉት ወታደሮቿ ጋር ያለውን ጠንካራ ቁርጠኛነትን በበለጠ ለማጠናከር የኪም ጆንግ ኡን መንግስት የኒውክሌርና የቦሊስቲክ ሚሳይሎች የማዳበር ፕሮግራሙን እንዲያቆም የሚደረገው ጫና ዓለም አቀፍ ድጋፍ እንዲያገኝ ለመጣር ነው። ፔንስ ደቡብ ኮሪያን የጎበኙት ሰሜን ኮሪያ በእንቢተኛነት የዩናይትድ ስቴትስ ግዛት ላይ ሊደርስ የሚችል ኒውክሌር አዘል አህጉር አቋራጭ ተምዘግዛጊ ሚሳይል ለመስራት በምትጥርበት ወቅት ነው። ሰሜን ኮሪያ ሀገሪቱን የመሰረቱት መሪ የኪም ኢል ሱንግ የልደት ቀን በሚከበርበት ወቅት የኒውክሌር መሳሪያ ፍተሻ ለማካሄድ እየተዘጋጀች ነው በተባለበት በአሁኑ ወቅት ነው። ፕሬዚደንት ትራምፕ በኒውክሌር ኃይል የሚንቀሳቀስ አይሮፕላንን የሚሸከም መርከብ በክልሉ አስፍረዋል። ሰሜን ኮሪያ የኒውክሌር መሳሪያን ባትፈትሽም ያልተሳካ የመካከለኛ ርቀት ሚሳይል ፈትሻለች። ከፍተኛ ወታደራዊ ትርኢትም አድርጋለች።
የደቡብ ኮሪያ የቀድሞ ፕሬዚዳንት ፓርክ ጌን ሃይ ክስ ተመሠረተባቸው። የአገሪቱ አቃቢያን ሕግ ከሥልጣናቸው እንዲነሱ ተደርጎ ወህኒ በተወሰዱት ሚስ ፓርክ ጌን ሃይ ላይ የመሠረቱት የጉቦና ማማለል እንዲሁም በከፍተኛ ደረጃ የተፈጸመ ሙስና ክሶች መሆናቸው ታውቋል። የክሶቹ ዶሴ ዛሬ ወደ ወንጀል ችሎት መመራቱም ተገልጧል። ፓርክ ስልጣንን ያለ አግባብ በመጠቀም በጥቆማ ጥቅም በጥቅማ ጥቅም በመደለልና በሙስና ከተጠረጠሩ በኋላ ፓርላማው የመጠበቅ መብታቸውን ገፎ ከቢሮ ካስወጣቸው በኋላ አንድ የአገሪቱ ፍርድ ቤት ደግሞ ከአቃቢያነ ሕጉ የቀረበለትን እጃቸውን የመያዣ ጥያቄ ተቀብሎ የእስር ዋራንት ቆርጧል። በዲሞክራሲያዊ መንገድ የተመረጠ ፕሬዚዳንት በዚህ ሁኔታ ከስራው ሲነሳ በደቡብ ኮሪያ ጊዮን ሃይ የመጀመሪያ ናቸው።
ዓለም አቀፉ ማኅበረሰብ ላለፉት 6 ዓመታት ሀገሪቱን ለማናጋት በሚካሄደው ጦርነት ላይ ፊቱን ከማዞር ይልቅ ሽብር ፈጠራን ለመዋጋት ጉዳይ ጥረቶቹን ሁሉ ማስተባበር አለበት ሲል የሶሪያ የውጭ ጉዳይ ሚኒስቴር ጥሪ አሰማ። ደማስቆ ይህንን መልእክት ያስተላለፈችው ለተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና ለጸጥታ ጥበቃ ምክር ቤቱ ትናንት በደረሱ ደብዳቤዎች ነው። የውጭ ጉዳይ መስሪያ ቤቱ በሶሪያ ላይ ያለውን ሁኔታ የተሳሳተ መረጃ የመስጠትና የቸልተኝነት ጥረት ብሎታል። ደብዳቤዎቹ ከትናንት በስቲያ በአንድ ተፈናቃዮችን በመንግሥት ከተያዙ አካባቢዎች ያጓጉዝ በነበረ አውቶቡስ ላይ ለተፈጸመ የፈንጂ ጥቃት ትኩረት ሰጥተዋል። እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን በጥቃቱ ቢያንስ 126 ሰዎች መገደላቸውን ጠቁሟል። ለጥቃቱ ኃላፊነት የወሰደ ወገን ባይኖርም የአልቃይዳ የሶሪያን ቅርንጫፍ ጨምሮ በአካባቢው የተለያዩ የሱኒ ጂሃዲ ቡድኖች እንደሚንቀሳቀሱ እና መናፍቃን ናቸው በሚሏቸው ሺአ ሙስሊሞች ላይ ግድያ እንደሚፈጽሙ ይታወቃል።
ስልጣን ላይ የቆዩባቸው ያለፉት 8 ዓመታት የፕሬዚዳንት ባራክ ኦባማን የውጭ ፖሊሲ አጠቃላይ ውድቀት ያጋለጡ ናቸው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ባወጧቸው የትዊተር መልእክቶቻቸው ተናግረዋል። ፕሬዚዳንቱ በመገናኛ ብዙሃንና በተቃዋሚ ዲሞክራቶች ላይ ባነጣጠሩበት መልእክታቸው ላይ ይህ ነው ያሉትን የውጭ ፖሊሲ አፈጻጸም ስኬት ባይጠቅሱም ኦባማ ያላደረጉት ባለፉት ጥቂት ቀናት በአንድ የሶሪያ አየር ኃይል መደብ ላይ መንግስቱ አካሂዶታል ለተባለ የኬሚካል ጥቃት ምላሽ የሚሳይል ድብደባ ማካሄዳቸውና አፍጋኒስታን ውስጥ የሚንቀሳቀሱ የአይሲስ ተዋጊዎችን ዋሻዎች ለመደምሰስ የተባለ ግዙፍ የቦምብ ጦራቸው መጣሉን ማሞገሳቸው ታውቋል። ትራምፕ አከታትለው በለቀቁት ትዊተራቸው የቅጥፈት ሚዲያ ሲሉ የጠሯቸው መገናኛ ብዙሃን ከምርጫው ወዲህ ወደ ውሸት ክፉኛ ማዝመሙ ብሶባቸዋል፣ ወደ እውነቱ ደግፈው ለመመዘን ብዙ ተገደናል ሲሉ ወርፈዋቸዋል። ፕሬዚዳንቱ መገናኛ ብዙሃኑን በደፈናው ከመክሰስ አልፈው ይህ ነው ብለው የጠሩት ወይንም እውነት ያልሆነ ሲሉ የጠቀሱት ዘገባ አንድም የለም።
ፌስቡክ ዓመታዊ ጉባኤውን ነገ ማክሰኞና ከነገ በስቲያ ረቡዕ ካሊፎርኒያዊቱ ሳን ሆዜ ከተማ ውስጥ ያካሂዳል። በዚህ ኤፍኤ ተብሎ በተሰየመ ስምንተኛው ጉባኤው ላይ ከብራዚል፣ ከፈረንሳይ፣ ከህንድ፣ ከሜክሲኮ የተጠራሩ መሐንዲሶች ናቸው የሚሰየሙት። ፌስቡክ ግዙፍ የሆኑት የማኅበራዊ መገናኛ መረቦቹን ኢንስታግራም፣ ሞባይል ፎቶ ማጋሪያ አገልግሎትና ፌስቡክ የዛሬ ሁለት ዓመት የገዛው ፈጣን የመልእክት መለዋወጫ አገልግሎት ዋትሳፕን ይበልጥ ማሳለጥና ማስተዋወቅ በሚቻልባቸው ሁኔታዎች ላይ መሐንዲሶቹ እንደሚወያዩ ታውቋል። ይህንን የፌስቡክ ጉባኤ ዝርዝር ሂደት ከሰሞኑ የሳይንስና ሕይወት ፕሮግራም ዝርዝር አድርገን እናቀርብላችኋለን። በመጨረሻም 121ኛው የቦስተን ማራቶን ዛሬ ተካሂዷል። ቦስተን ከተማ ላይ ኬንያውያን ናቸው በሁለቱም ጾታዎች አሸናፊ የሆኑት። በወንዶች ጄፍሪ ኩሪያ እና በሴቶች ኤድና ኪፕላጋት አሸናፊ ሆነዋል። በስፖርት ፕሮግራም ዝርዝር ዘገባ ይኖረናል። የዜናው ሰዓት በዚሁ አበቃ። አብራችሁን ቆዩ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናግዳችሁ ሰሎሞን አባተና
አዲሱ አበበ ነን። በሁለተኛው የፕሮግራም አጋማሽ ከሚቀርቡ መደበኛ ቅንብሮች የአንዱን ዋናውን ፍሬ ሀሳብ ለቅምሻ እናሰማ።
የጾም ምግቦች በጣም ጤነኛ የሆኑ ምግቦች ናቸው። ምክንያቱም የተመጣጠነ ከመሆን አንጻር በጣም ተመራጭነት ያላቸው ናቸው።
ይሄ በአንተ ፕሮግራም በጤና ፕሮግራም የሚቀርብ ጉዳይ ይመስለኛል ሰሎሞን።
በጤና ፕሮግራም ነው የሚቀርበው። እንግዲህ ሰሞኑን በጾም ላይ የከረመ አንጀት ብዙ ውርጅብኝ እንደሚወርድበት ሰሞኑን መቼም ሳትገምት ሳትጠረጥር አትቀርም። አዲሱ አንድ ባለሙያ ይዣለሁ፣ ከፍ ያለው ባለሙያ ይዣለሁን በዛሬ ጤና ፕሮግራም። ከጾም በፊትና በጾም ወቅትና ከጾም በኋላ ሰውነታችን ምንድን ነው የሚደርስበት የሚል ነው ርዕሳችን ለዛሬ።
ተገቢና ወቅታዊ ርዕስ ነው። እናመሰግናለሁ። ወደ ዕለቱ አብይ ርዕስ እናልፋለን።
ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ትውከት ወይም አተት በሽታ ስርጭት በሰባ ከመቶ መቀነሱን የጤና ጥበቃ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ አህመድ ኢማኖ ለአሜሪካ ድምፅ እንዳብራሩት በቀን ይመዘገብ የነበረው የተጠቂዎች ቁጥር ከሰባት መቶ ወደ 222 ዝቅ ብሏል። የኢትዮጵያ ጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድን ያነጋገረው እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።
የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ እንደሚሉት የአጣዳፊ ተቅማጥና ትውከት በሽታ በኢትዮጵያ ሶማሌ ክልል የተከሰተው ከድርቅ ጋር በተያያዘ ነው። ድርቁን ተከትሎ በመጣው የውሃ እጥረት ምክንያት ካለፈው መስከረም ጀምሮ በሽታው መከሰቱን ያስረዱት ከ11ዱ የሶማሌ ክልል ዞኖች በ9ኙ በሽታው ተከስቶ እንደነበር፣ የተጠቁት አካባቢዎች ግን ውስን መሆናቸውን አቶ አህመድ አብራርተዋል።
ከ9 ዞኖች ውስጥ ደግሞ ረድ ብለን በተወሰኑ ወረዳዎች ውስጥ ነው ይህ በሽታ የታየና ምናልባት ሲገለጽ አጠቃላይ ዞኖቹ በሙሉ በሽታው አፌክት ሆነዋል የሚላል በተወሰኑ ኤሪያዎች ላይ የተከሰቱ ችግሮች ናቸው።
ይህም ሆኖ የበሽታው ስርጭት እየቀነሰ መምጣቱን ቃል አቀባዩ አስታውቀዋል። ከአስር ቀናት በፊት በቀን ይመዘገብ የነበረው የታማሚዎች ቁጥር ከሰባት መቶ በላይ እንደነበር፣ ትናንት የተመዘገበው ግን 222 መሆኑን በማሳያነት ጠቅሰዋል። አቶ አህመድ
በተጠቀሱት ዞኖች በቀን ከሰባት መቶ ሰው በላይ ድረስ ይመዘገብ ነበር እና ይሄ ላይ ነው ሰፊ ርብርብ የተደረገው እና አሁን ባለው ሁኔታ ላይ ስንሄድ በአጠቃላይ ከ9ኙ ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በ3 ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም አሁን ከሰባ በመቶ በላይ ቀንሷል። አሁን ማለት ከሰባት መቶ ወደ 222 አካባቢ ትናንትና መመዝገቡ ታውቋል። ስለዚህ ወደ 6 የሚጠጉ ዞኖች ላይ ያሉ የማከሚያ ቦታዎች ወይም ደግሞ አገልግሎት መስጫ ቦታዎች እንዲቆሙ ተደርጓል። የበሽተኞች ቁጥር በዛ አካባቢ ላይ እየቀነሰ በመምጣቱ ማለት ነው።
የበሽታው ስርጭት ሊቀንስ የቻለውም በአገር ደረጃ በተደረገው ከፍተኛ ርብርብ መሆኑን ነው አቶ አህመድ ያስረዱት።
ይኸው ማለት እንግዲህ እንደ ሀገር የኮማንድ ፖስት በፌዴራል ደረጃ አለ፣ በክልሉም እንደዚሁ የፌዴራል የክልሉ ኮማንድ ፖስት ተቋቁሟል። ይህንን ኮማንድ ፖስት ከታች ድረስ ባለው የሕክምና ጣቢያ ድረስ አገልግሎት ለመስጠት አጠቃላይ ከሀገሪቱ ከአጎራባች ክልሎች ጭምር ማለትም ከአማራ፣ ከትግራይ፣ ከሀረሪ ክልሎች እንዲሁም ከድሬዳዋ፣ ከአዲስ አበባ ከተማ ከፌደራል ሆስፒታሎች ጭምር ከፍተኛ ቁጥር ያለው ልምድ ያለው ባለሙያ እንዲዘምትና እዛ አካባቢ ላይ ያለውን ችግር ለማስወገድ ስራ እንዲሰራ የተደረገበት ሁኔታ አለ። ከዛም ባሻገር ደግሞ ያው የአጋር ድርጅቶቻችንም ከኛ ጎን ተሰልፈው የክልሉ ጤና ቢሮ ጋር በመሆን ሰፊ ስራ በመሰራቱ አሁን በሽታው እንግዲህ በቅርብ ጊዜ ውስጥ ይቆማል የሚል እንትን ያለን እየቀነሰ የመጣበት ደረጃ ላይ ይገኛል። አሁን
ሰሞኑን ወደ ሶማሌ ክልል በሄድኩበት ወቅት ከክልሉ ፕሬዝዳንት አቶ አብዲ መሐመድ ኦማር ጋር ባደረኩት ቃለ ምልልስ ከፌደራል መንግስት ዶክተሮች፣ ነርሶች የመጡበት ሁኔታ እንዳለ ይሄንን በሽታ ለመቆጣጠር ገልጸው ነበርና ቁጥራቸው ካለው አቶ አህመድ እስካሁን ድረስ ምን ያህሉ ናቸው እዛ ያሉት?
ባለፈው ከ500 በላይ ነው ከዚህ ያንቀሳቀስ ነው። እንደገና ዳውን ቀደም ካልኳቸው ክልሎች ጭምር በማስተባበር እንትን ያለ አሁን ባለፈው ሳምንት ራሱ የዛሬ 3 ቀን 4 ቀን በፊት ከ60 በላይ ባለሙያዎች ወደዛው ቦታ ልከናል።
እንግዲህ ድርቁ እንደሆነ መነሻው እርሶ ገልጸዋል፣ ሲገለጽም ቆይቷል። በኢትዮጵያ ሶማሌ ክልል ለተከሰተው የአጣዳፊ ትውከትና ተቅማጥ ወይም አተት በሽታ፣ ስለዚህ ለድርቁ እየተሰጠ ያለውን ምላሽ በሽታውን ለመቆጣጠር ከሚደረገው ጥረት ጋር በማቀናጀት እየተሰራ ያለ ስራ አለ ወይ? አቶ አህመድ ከዚህ ጋር ተያይዞ ድርቁ በቀጠለበት ሁኔታ አሁን በሽታውን ቁጥጥር ላይ ማዋል ቢቻል እንኳን ወደፊት በዚህ መንገድ እንዳይከሰትስ ምን አይነት ስራ እየተሰራ ነው? ይሄንን ያብራሩልኝ።
ያው እንግዲህ ትልቁ በዚህ ከድርቁ ጋር ተያይዞ በጋራ ሌሎች ሴክተር መስሪያ ቤቶች በሙሉ አንድ ላይ ሆነው አጠቃላይ ሁኔታዎችን ነው የመከላከል ስራ የሚሰሩት። አሁን እኔ የጠቀስኩት የጤና ጉዳይ ስለሆነ ባለሙያ የሚጠይቅ ስለሆነ እሱ ላይ ያለውን እንቅስቃሴ ለማሳየት ሞከርኩኝ እንጂ አጠቃላይ በሀገር አቀፍ ደረጃ ይሄንን የድርቁንም ሁኔታ እና አጠቃላይ ከሱ ጋር ተያይዞ የሚመጡ ችግሮችን ለማስወገድ በሚያስችል መልኩ በጋራ ነው የሚሰራው። አሁን ለምሳሌ የውሃ አቅርቦትን ስንወስድ ከምግብ እጥረት ወይም ደግሞ ከምግብ አቅርቦት ጋር ተያይዞ የሚታይና እየቀረበ ያለበት ሁኔታ ነው ያለ። እንደውም አንዳንድ አካባቢዎች ላይ ተጨማሪ የውሃ ጉድጓዶችን፣ ውሃ ማግኛ ቦታዎችን ጭምር በሀገር አቀፍ ደረጃ ባለው የድርቅ መከላከልና መቆጣጠር የኮማንድ ፖስት አማካኝነት በጋራ የሚሰሩ ስራዎች አሉ።
እንደ አውሮፓውያን አቆጣጠር ለ2017 ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD እንደሚያመለክተው በተለይ በአርብቶ አደር አካባቢዎች በተከሰተው ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከነዚህ ውስጥ 1.7 ሚሊዮን ወይም ከሩብ በላይ የሚሆኑት ደግሞ በኢትዮጵያ ሶማሌ ክልል ይገኛሉ። ለአጣዳፊ ተቅማጥና ትውከት በሽታ ምክንያት የሆነውም ይሄው ድርቅ እንደሆነ ነው እየተገለጸ የሚገኘው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው የዘገባ ርዕስ እናልፋለን። በእጅጉ የሚዋዥቅ የአየር ጠባይ በደቡብ በምዕራብና ምስራቃዊ አፍሪካ አገሮች በግብርና ምርቶች ላይ የከፋ አደጋ በመደቀኑ ሸማቾች ከፍተኛ የዋጋ መናር ገጥሟቸዋል። ነገሩ ከመጥፎ የአየር ጠባይ ብቻም ሳይሆን ሌሎች ውስብስብ መንስኤዎችም አሉት። አኔታ ፖል ከጆሃንስበርግ ድርቁ ሌሎች ችግሮችንም እንዳባባሰ ዘግባ የላከችልንን አሉላ ከበደ ያቀርባል።
በናይጄሪያ የታየውን ከፍተኛ የምግብ ዋጋ ንረት አሊያም የቻድ ሐይቅ አካባቢዎችን በሚያዋስኑ ስፍራዎች የተከሰተውንና በመላው ንዑስ አህጉሩ የሰብል ዋጋ ጣሪያ የነካበትን ሁኔታ በድርቅ አመጣሽነት ብቻ ለመፈረጅ ይገፋፋል የሚሉት ጎድፍሬ ኖሱ ስለ ጉዳዩ ጥሩ እውቀት አላቸው ከሚባሉ ሰዎች ውስጥ ናቸው። እንዲያ ባለ ቀላል ድምዳሜ የሚቋጭ ቢሆን ኖሮ ነበራ ሲሉም ጥያቄ አዘል ሐሳብ ያቀርባሉ። ንወሱ የናይጄሪያን የግብርና ሥራ ለማቀላጠፍ እንደ ተሰማራ ተቋም መሪነታቸው በየዕለቱ የበቆሎ አሊያም የካዛፋ ምርቶችን በማልማት ሥራ ላይ የመሰማራት ውጥን ይዘው የአነስተኛ አምራች ድርጅት ያቋቋሙ ወጣቶች በሚያቀርቧቸው ጥያቄ አዘል ጥሪዎች የስልክ መልእክታቸው መቀበያ እንደ ሞላ ነው። እንዲያ ያለ ቀላል ድምዳሜ የችግሩን መሠረት አይገልጸውም የሚሉት ንወሱ የአየር ንብረት ጠባይ መለዋወጥ አካባቢውን በተደጋጋሚ ለመታው ድርቅ አንድ መነሻ ብቻ ነው መሆን የሚችለው ሲሉም ያስረዳሉ። የዋጋ ግሽበት፣ የነዳጅ ዘይት ዋጋ መጨመር፣ ከውጭ የሚገቡ ለግብርና ሥራ የሚውሉ መሳሪያዎችና ቁሳቁሶች ዋጋ ከፍ ማለት፣ ሙስና፣ የግብርና ስራን የሚያጎለብት ጠንካራ ህግ ያለመኖር እንዲሁም የግብርና ስራ በማህበረሰብ ውስጥ ያለው ተቀባይነት መቀነስ በወጣት ስራ ፈላጊዎች ዘንድ ቦታ ማጣቱ እነኚህ ሁሉ ተደማምረው ነው ለበረታው የናይጄሪያ የምግብ ዋጋ ንረት ሌሎች መንስኤዎች ሊሆኑ የበቁት ባይናቸው።
The younger ones have been encouraged to go into farming, but it is not yet 100% because
ወጣቶች ወደ ግብርና ሲበረታቱ ይታያሉ። ይሁን እንጂ ሙሉ በሙሉ አይደለም ወይም በቂ ነበር ማለትም አያስደፍርም። የሚበዙት ልባቸው ለቢሮ ስራ እንደተንጠለጠለ ነው። ስለሆነም እነኚህ ሁሉ ናቸው የዋጋ ንረቱ መንስኤዎች። የነዳጅ ዋጋና ሌሎች ሸቀጦችን ጨምሮ የሁሉንም ነገሮች ዋጋ ያነራል።
16 ሚሊዮን ህዝብ ለረሃብ ሊጋለጥ እንደሚችል የሚያሳይ የስጋት ዳመና ባንሻበበት ምስራቅ አፍሪካም የረድኤት ድርጅቶች በቅርቡ የማስጠንቀቂያ ደወል ደውለዋል። የተባበሩት መንግስታት ድርጅት ከፊል ደቡብ ሱዳንን ለረሃብ የተጋለጠ ሲል ሶማሊያንም ለማይቀር የረሃብ አደጋ የተጋለጠ አካባቢ ሲል ፈርጆታል። ድርቁ ለከሰተው ከፍተኛ የምግብ እጥረትና ለተከተለው ቀውስ ዋናው መንስኤ የሆነባቸው እነኚህ ሁለት አገሮች ቀድሞውንም በቋፍ የነበሩ ናቸው የሚሉት ደግሞ በተባበሩት መንግስታት ድርጅት የምግብና የእርሻ ፕሮግራም የምጣኔ ሀብት ባለሙያው ማሪዮ ዛፓ ኮስታ ናቸው።
The main reasons behind the current crisis, which has a regional characteristic affecting most of the countries.
በምስራቅ አፍሪካ የሚገኙትን አብዛኛውን አገሮች ለጠቃውና አህጉራዊ ገጽታ ጭምር ለሚታይበት ለአሁኑ ቀውስ ዋነኛው መንስኤ ድርቅ ነው። ባለፈው ጥቅምትና ታህሳስ በነበረው ጊዜ ውስጥ ደቡባዊ የአህጉሪቱን አካባቢዎች ያጠቃው ድርቅ። ይሁንና በአንዳንድ አገሮች እንደ ደቡብ ሱዳን እንዲሁም የሶማሊያ ግጭቶችና ብጥብጥ በመሳሰሉ ሌሎች ተጨማሪ ምክንያቶች ደግሞ ይበልጥ የተወሳሰበ ሆኗል።
ፖል ማኩቤ በደቡባዊ አፍሪካ ፈርስት ናሽናል ባንክ የተባለው ድርጅት የግብርና ምጣኔ ሀብት ባለሙያ ናቸው። ለአንድ አመት ያህል ሲዋዥ ከቆየው የአየር ንብረት ጠባይ መለዋወጥ በኋላ ገበሬዎች ጥሩ ምርት በሚጠብቁባት ደቡብ አፍሪካ መጨረሻው የምግብ ዋጋ መረጋጋት እየታየ ነው። ይሁንና ድርቁ በአብዛኛው ለምግብ ዋጋ መናሩ ምክንያት ቢሆንም በግብርናው ዘርፍ አንዳችም ሁነኛ መሻሻል ያለመታየቱን ግን አጋልጧል ሲሉ ይተቻሉ።
So basically that is a supply and demand situation, but the other thing that is related to
ባጭሩ የአቅርቦት ፍላጎት ጉዳይ ነው። የምግብ ዋስትናን መፍጠር ከመያዝችል የቴክኖሎጂ አቅም መጎልበት መሰረት ያለመያዝም ጋር የተያያዘ ነው። ለምሳሌ ያህል ደረቅ የአየር ጠባይ ሲመጣ በሌሎች አገሮች በቀጥታ ለምርት መቀነስ ምክንያት አይሆንም።
ከዋጋ ንረት ጋር በተዛመዱ ርዕሰ ጉዳዮች ላይ ትኩረት ያደረገ ጥናት የሚያከናውነው ሌላው የዓለሙ የምግብና እርሻ ድርጅት ፋኦ የምጣኔ ሀብት ጉዳዮች አዋቂው ጆናታን ፓውንድ በበኩላቸው አንዳንድ የአፍሪካ አገሮች መንግስታት የዋጋ ንረቱ የሚፈጥረውን ጫና ለማርገብ የሚያስችሉ ልዩ ልዩ ጥረቶችን እየወሰዱ ነው ይላሉ። ለምሳሌም ያህል ኬንያ ከውጭ በሚገዛ በቆሎ ላይ የሚጣለውን ቀረጥ ስታነሳ የዚምባብዌ መንግስት የምግብ ሸቀጦች ላይ የሚጣለውን ቀረጥ አንስቷል። አንዳንድ የደቡባዊ አፍሪካ አገሮችም ለዋና ዋና የምግብ አይነቶች መስሪያ የሚውሉ ምርቶችን ከብሔራዊ ምርት ክምችታቸው በማውጣትና ለገበያ የሚወጣውን ምርት አቅርቦት መጠንም በማሳደግ ዋጋውን ያረጋጋሉ። እንደ ምጣኔ ሀብት ጉዳዮች ባለሙያው ማብራሪያ ይሁን እንጂ መንግስታት በሚወስዱት እርምጃ ሚዛኑን የመጠበቅ ተጨማሪ ፈተናና ኃላፊነትም አለባቸው።
There's two different perspectives. You both want prices to be affordable so people can easily consume.
ሁለት የተለያዩ ምልከታዎች አሉ። ሁለቱም ቢሆኑ ደግሞ የምግብ ዋጋ እንዲቀንስና ሰዎች ምግብ መግዛትና መጠቀም እንዲችሉ ነው ፍላጎታቸው። በአንጻሩ አምራች ገበሬዎች እንዲበረታቱና ምርታቸውን እንዲያሳድጉ ገበያቸው ከፍ እንዲልና የምርታቸው ተጠቃሚ የሆኑ ዘንድ ጭምር ነው።
ግራና ቀኝ የሚሳሳቡት እነኚህ የሁለት ወገን እይታዎች የሁለት ወገን ሐሳቦች ሙሉ ቀልባቸውን የሰረቁ መሆናቸውን የሚናገሩት የናይጄሪያው የመላው ገበሬዎች ማህበር ዋና ጸሐፊ ኖሱ መንግስታቸው ወጫቸው እንዲቀንስ በመርዳት ገበሬዎችን ለማገዝ ብዙ መስራት እንደሚጠበቅበት ይናገራሉ። በቅርቡም በናይጄሪያው የሩዝ እርሻ ምርት ዘርፍ የታየው እድገት ያበረታታቸው መሆኑን፣ ነገር ግን የምርት ዋጋ መጨመር ብቻውን ሰዎችን በውስብስብ ሁኔታዎች ወደ ታጀበው ከባዱ የግብርና ስራ በቀላሉ ሰተት ብለው እንዲገቡ የሚያማልል አይደለም ነው የሚሉት። ይልቁንም ምርት በሰመረ ጊዜም ሆነ የአየሩ ጠባይ በከፋበት ጊዜ ጭምር ከዓመት ዓመት ሳይበገሩ በስራቸው እንዲተጉ ማድረግ የሚያስችል ሁኔታ እንዲፈጠር ማስቻል እንጂ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ቱርክ ውስጥ ትናንት በተካሄደ ውሳኔ ሕዝብ በፕሬዚደንት ራጅብ ታይብ ኤርዶዋን የሚመራው ገዢ ፓርቲ ተሳክቶለት በፈንጠዝያ ላይ ይገኛል ወይም ተሳክቶልኛል እያለ ነው። የፕሬዚደንቱን ሥልጣን በእጅጉ የሚያጠናክረው የዚህ ውሳኔ ሕዝብ ውጤት ተቃዋሚዎች የማይፈልጉት ከመሆኑም በላይ ሂደቱ በማጭበርበር የተሞላ ነው ሲሉ እየከሰሱ ናቸው። ዝላቲሳ ሆክ የዘገበችዋል፣ ለሰለሞን ክፍሌ ያቀርበዋል።
ፕሬዚዳንት ረጀብ ጣይብ ኤርዶዋን ትናንት ማምሻውን የድምፅ አሰጣጡ ከተጠናቀቀ በኋላ ለደጋፊዎቻቸው ንግግር አድርገዋል።
We have become one. We have become good. We have become healthy.
አንድ ሆነናል። መልካምና ጤናማ መንገድ ይዘናል። በአንድ ቱርክ ጥላ ስር ወንድማማችነታችን ተጠናክሯል።
ለሕዝብ ድምፅ የቀረቡት 18 የማሻሻያ አንቀጾች ሲሆኑ ገዢው የፍትህና ልማት ፓርቲ የፓርላማውን ሥልጣን በፕሬዝዳንቱ ስር ለማጠናከር ያቀረባቸው ሐሳቦች ናቸው። ለምሳሌ የካቢኔ ሚኒስትሮችን አሁን በቀጥታ ፕሬዝዳንቱ የሚሰይሙ ይሆናል። የሕግ ማሻሻያው በዓለም አቀፉ ማህበረሰብ በርካታ ትችቶች የተሰነዘሩበት ነው።
Almost the whole world is against us. We have seen how the West has been hostile against us, but my
ዓለም ሙሉ በሙሉ ለማለት በሚያስደፍር እየተቃወመን ይገኛል። በተለይ ምዕራባውያን ሲተነኩስን ነው የቆዩት። ለዚህም ነው ህዝቤ ዛሬ የለም መንገዳችንን የምናውቀው እኛንን ብሎ የጸናው። አልተከፋፈልንም አልተሰነጣጠቅንም።
ሚስተር ኤርዶዋን የተናገሩት ነው። የቱርክ የተቃዋሚ ፓርቲ የህዝብ ውሳኔውን ውጤትም ሆነ ሂደቱን ማጭበርበር የተሞላለት ሲል ማጣራት እንዲደረግ ጠይቋል። ኤርዳል አክሱንገር የተቃዋሚ ህዝባዊ ሪፐብሊካን ፓርቲ መሪ ናቸው።
As of now we are contesting 2.5 million votes, almost 60% of
እስካሁን 2.5 ሚሊዮን የሚሆነውን የተቆጠረ ድምጽ እንዲጣራ እየጠየቅን ነው። 60 ከመቶ የሚሆኑት የድምጽ መስጫ ወረቀቶች እክል አለባቸው።
በቱርክ አብይ የተቃዋሚ ህዝባዊ ሪፐብሊካን ፓርቲ ምክትል ፕሬዚዳንት ቡለን ተዝካን ኮሮጆ የማጨቅ እንቅስቃሴዎች በድምጽ አሰጣጥ ሂደቱ ታይቷል ብለዋል።
The referendum will face a serious legitimacy problem.
ይሄ የህዝብ ውሳኔ ታማኝነት ይጎድለዋል።
አንዳንድ ተንታኞች በጠባብ 51 ከመቶ ለ49 ከመቶ ልዩነት ያለፈው የህዝብ ውሳኔ ለፕሬዝዳንት ኤርዶዋን ያሰቡትን ያሳካና ተቀባይነት የሰጣቸዋል ሆነም ይላሉ። ካንዱንዳር ቱርካዊ ጋዜጠኛ ነው።
Erdoğan was expecting something like 60%.
ኤርዶዋን ሰፋ ባለ 60 በመቶ ድምጽ ለማሸነፍ አቀደው ነበር። 51 ከመቶ ብዙም የሚያስደስት አይሆንም። ስለዚህ ከዚህ ሂደት ይማራሉ የሚል ተስፋ አለኝ።
ፕሬዚዳንት ኤርዶዋን ተቃዋሚዎች ሽንፈትን በጸጋ እንዲቀበሉ አሳስበው ወደፊት እንቅፋት የሚሆንባቸው ጉዳይ እንደማይኖር ያላቸውን መተማመን ጨምረው አስረድተዋል። በሕገ መንግሥት ማሻሻያው የቱርክ ፕሬዚዳንት የፖለቲካ ፓርቲ መሪ መሆን ይችላሉ። ፓርላማን የመበተን ስልጣን ይኖራቸዋል። ያስቸኳይ ጊዜ አዋጅ መደንገግም እንደዚሁ የስልጣናቸው አካል ይሆናል። የፍትህ ስርዓቱም ላይ ዳኞችና ህገ መንግስታዊ ፍርድ ቤት ዳኞችን የሚሾሙት ፕሬዝዳንቱ ይሆናሉ። ኤርዶዋን በተጨማሪም ከ13 ዓመታት በፊት በቱርክ የተሻረውን የሞት ፍርድ እንደገና እንደሚመልሱ ተናግረዋል። የአውሮፓ ህብረት መሪዎች የህዝብ ውሳኔውን ኤርዶዋን ስልጣናቸውን ያጠናከሩበት ሂደት ብለውታል። ቱርክ የአውሮፓ ህብረት አባል ለመሆን በመታደርገው ጥረት ይሄ አዲስ ህገ መንግስታዊ ማሻሻያ ከባድ እንቅፋት እንደሚሆንባት ይታሰባል።
የዝላቲሳ ሆክን ዘገባ ያቀረበው ሄኖክ ሰማግዜር ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ከእናንተ ያገኘናቸው አስተያየቶች የሚሰሙበት ክፍለ ጊዜ ነው።
ሰላም ቪኦኤዎች፣ እንደምናችሁ። ፕሮግራማችሁ አይደመጥም። ሊስት ያደረጋችሁት ቀን ፕሌይ አያደርግም እና አንድ ነገር አድርጉት ባካችሁ። አመሰግናለሁ። ለመላው የኢትዮጵያ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እያልኩ አባቶችም ሃይማኖት አባቶች ከመግለጫ ባሻገር የወጣችሁ ወደ ሆስፒታልና ችግረኞች ወዳሉበት መጠለያ የሄዳችሁ ሕሙማንን እንድትጎበኙ ችግረኞችንም እንድታዩቸው በእግዚአብሔር ስም እንማጸናለን። ከዚሁ ከካሊፎርኒያ ነው አየለ። እግዚአብሔር ይባርክልን። አሜን ባይ።
ጤና ይስጥልኝ ቪዎች፣ እንኳን ለትንሣኤው ለፋሲካ በዓል አደረሳችሁ። ስሜ ግርማ ይባላል። ከዚሁ ከአሜሪካ ነው የምደውልላችሁ። ብዙ ጊዜ አስተያየት እሰጣለሁ አንዳንድ ነገሮች ሲሰማኝ፣ ግን አሁን የሀብታሙ አያሌውን ንግግር ሰምቼ ብዙ አስተያየት የሚሰጡ ሰዎች አሉ። የተለያየ አይፈጸምም፣ እንደዚህ ሊሆን አይችልም፣ ለፖለቲካ ነው የሚባል ነገር አለ። እኔ ደግሞ የኢህአዴግ ፖሊስ 1986 እስከ 1993 ድረስ በፖሊስነት አገልግያለሁ። እንኳን እነሱን እንደዚህ የሚቀናቀናቸው ቀርቶ ለተራ ወንጀል ብዙ አይነት ግፎች እና መከራ ይደርሳሉ። ምናልባት እኔ ቀኑ ሲደርስ ጊዜው ሲደርስ በዝርዝር እናገራለሁ። ግን አሁን የግድ የፖለቲካው ሁኔታ ብዙ ነገሮቹ ስለማይመቹ አንድ ቀን ጊዜው ሲደርስ ይወጣል። ከዚህ በላይ ግፍ ይሰራል እዛ ሀገር፣ ከዚህ በላይ ያልተጠቀሱ ብዙ ያልታዩ፣ ከዚህም በላይ ግፍ ይሰራል እና ምን ማድረግ እንዳለብን ነው ወደፊት በረዥሙ አስተያየት እንደምሰጥ ተስፋ አደርጋለሁ። የአዲስ አበባ ልጅ ነኝ።
ክቡራትና ክቡራን አድማጮች አስተያየቶቻችሁን 2029 ይቅርታ፣ አስተያየቶቻችሁን በስልክ መስመራችን እንድትተዉ አሁንም እንጋብዛለን። ስልክ ቁጥሩን ዘግየት ብዬ አሰማለሁኝ እና አመሰግናለን ለአስተያየቶቻችሁ። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚተላለፍላችሁ ፕሮግራም ነው እያደመጣችሁ ያላችሁት። አሁን ከምሽቱ 3:32 ሆኗል አዲስ አበባና አካባቢዋ ላይ። የዚህ ሰዓት የመጀመሪያው ዝግጅት ስፖርት ነው። ሰሎሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በከፍተኛ ጉጉት ሲጠበቅ የቆየው የቦስተን ማራቶን አሁን ከጥቂት ሰዓታት በፊት ተጠናቋል። ኬንያውያን በሁለቱም ጾታዎች ድል ተቀዳጅተዋል። የወንዶቹን ጄፍሪ ኪሩይ፣ የሴቶቹን ኤድና ኪፕላጋት ናቸው ያሸነፉት። ዝርዝሩን ይዘናል፣ ሌሎች ዜናዎችም አሉን። አብራችሁን ቆዩ። በዛሬው 121ኛው የቦስተን ማራቶን 10 ሀገሮችን የሚወክሉ 44 ዝነኛ አትሌቶች ተሳትፈዋል። አዘጋጆቹ እንደ ገለጹት በማራቶን የዓለምን ክብረ ወሰን የያዘው ኬንያዊው ዴኒስ ኪሚቶና በሴቶቹም በዓለም ሁለት የሻምፒዮናዋ ኬንያዊት ኤድና ኪፕላጋት በዋናነት ይጠቀሳሉ። አንደኛ ለወጣው ሯጭ $150,000 ሽልማት መዘጋጀቱንም የውድድሩ አዘጋጆች ገልጸዋል። ዛሬ በሴቶቹ ድል የተቀዳጀችው ኤድና ኪፕላጋት የ32 ዓመት ዕድሜ ያላት ስትሆን ሁለት ያከታትላ የዓለም ማራቶን አሸንፋለች። በ2011 ዴጉ፣ በ2013 ሞስኩ መሆኑ ነው። ከዚያ በኋላ በሌሎች 6 ማራቶኖች ሮጣ በሦስቱ ፖዲየሙ ላይ ቆማለች። በቅርቡም ባለፈው ጥቅምት በሺካጎ ማራቶን በሁለተኝነት ተሸልማለች። ዛሬ ቀንቷታል። Edna Kiplagat coming in front of the grandstands. Edna Kiplagat will win the Boston Marathon. በሴቶቹ ከኢትዮጵያ ተሳታፊዎች ብዙነሽ ዳባ፣ አጸደ ባይሳና ሩት አጋ ሦስቱም አልሆነላቸውም። በወንዶቹ ያሸንፋል ተብሎ ቅድሚያ ግምት የተሰጠው የ32 ዓመቱ ዴኒስ ኪሚቶ የማራቶን የዓለም ሬኮርድን በ2014 በርሊን ላይ ሰብሯል። 2:02:57 በማስመዝገብ እንደነበር ይታወሳል። ከዚያ ወዲህ ግን ደረጃውን ለመጠበቅ ብዙ ታግሎ አልተሳካለትም።
በ2015 እና 16 መካከለ አራት ጊዜ ሞክሮ የቤጂንግን የዓለም አትሌቲክስ ሻምፒዮና ውድድር ጨምሮ ማለት ነው አራቴ ሞክሮ ሁለቱን እንዲያውም መጨረስ ሳይችል ቀርቶ አቋርጦ ወጥቷል። በ2015 ለንደን ላይ በ2:05:50 በሶስተኝነት አጠናቋል። ዛሬ ለድል የበቃው ጄፍሪ ኪሩይ ግን ባለፈው ዓመት በአምስተርዳም ማራቶን ከማሸነፉ በቀር ብዙም ታዋቂ አይደለም። 2:06:27 ያኔ ያስመዘገበው ሰዓትም በ11ኛ ደረጃ ላይ ያስቀምጠዋል። ከእርሱ በፊት በ2014 በርሊን ላይ የዓለም ሬኮርድ የተሰበረው በዴኒስ ኪሚቶ 2:02:57 እንደ ተጠበቀ ነው። ዛሬ ግን ባለድሉ ኪሩ
He was the one who was dominant and he will win the Boston Marathon. And Galen Rupp going to savor the final few meters as he turns around to check to make sure no one's close.
ሌላም የማራቶን ዜና አለን። በትላንቱ የናጋዮ ጃፓን ማራቶን በወንዶቹ የአስተናጋጀው ሀገር አትሌቶች የበላይነቱን ይዘዋል። ታይጋ ኢቶ በ2:14:39 አንደኛ ሲሆን የሞንጎሊያው ሴሮድ ባት ኦቺር ሁለተኛ ወጥቷል። ከዚያ በኋላ እስከ አምስተኛ ያለውን ስፍራ በሙሉ ተከታትለው በመግባት ያሸነፉት የጃፓን ሯጮች ናቸው። በሴቶቹ ሬቸል ጄሙታይ ሙታጋ ከኬንያ አንደኛ፣ ፋምቱ ኢቲቻ ከኢትዮጵያ ሁለተኛ፣ ሚሪያም ዋንጋሩ ከኬንያ ሦስተኛ ሆነዋል። በየቦታው በሚካሄዱ የማራቶን ውድድሮች በሁለቱም ጾታዎች በብዛት ሲያሸንፉ የሚታዩት የኬንያና የኢትዮጵያ አትሌቶች ናቸው። በእግር ኳሱም ተመሳሳይ ውጤት ቢገኝ ምን ነበረበት ሲሉ የሚጠይቁ ደግሞ በጣም ብዙ ናቸው። ለጊዜው ለዚህ መልስ የለንም። በአጠቃላይ በሳምንቱ ማብቂያ በኢትዮጵያና በአውሮፓ የተካሄዱ የፕሪሚየር ሊግ ግጥሚያ ውጤቶችን ግን የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አጠር ያለ ዘገባ አሰናድቷል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። 16 ክለቦች የተሳተፉበት ያለው የ2009 የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ 7 ጨዋታዎች ቀርተውታል። ከአናት 4 ቡድኖች ሻምፒዮን ለመሆን ለዋንጫ፣ ከግርጌ ደግሞ በተመሳሳይ 4 ቡድኖች ላለመውረድ ፉክክራቸው ተፋፍሞ ቀጥሏል። የ2009 የኢትዮጵያ ፕሪሚየር ሊግ ዋንጫውን በድል ለማንሳት ከሚጠቀሱት ቡድኖች ሁለቱ የከተማ ተቀናቃኞች ቅዱስ ጊዮርጊስና ቡና ሲሆኑ እነሱም በተገናኙበት ጊዜ ከቡድኖቹም አልሸነፍ ባይነት ባሻገር ደጋፊዎቻቸውን የሚያፋጥጣል። በአንደኛው ዙር ኢትዮጵያ ቡና 1-0 ያሸነፈ ሲሆን ከትናንት በስቲያ ቅዳሜ ያደረጉትን የሁለተኛ ዙር ጨዋታ 1-1 ተለያይተዋል። ኢትዮጵያ ቡና በኤኮ ፌቨር ባስቆጠራት ግሩም ግብ የመራ ለረፍት የወጡ ሲሆን ከረፍት መልስ ጊዮርጊስ በሳላድ መሰሄድ የፍጹም ቅጣታቸው ሆነው በዚሁ ውጤት ጨዋታው ተጠናቋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ እና ደደቢት በኩል 40 በጎል ተበላልጠው መሪነቱን አልለቀቁም። የጊዮርጊስ በአምስት ጎል ብልጫ ቀዳሚ ያደርገዋል። ሲዳማ ቡና በ39፣ ኢትዮጵያ ቡና በ36 ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎልነቱንም የደደቢቱ ጌታነህ ከበደ በ18 ጎል ይመራል። የጊዮርጊሱ ሳላዲን ሰይድ እና የኤሌክትሪኩ ፍጹም ገብረ ማርያም በኩል 11 ጎል በሁለተኝነት ተከትለዋል። ወደ አውሮፓ ስንሸጋገር በእንግሊዝ ፕሪሚየር ሊግ መሪው ቼልሲ በማንቸስተር ዩናይትድ 2-0 ተሸንፏል። ራሽፎርድ እና ኤሬራ ለማንቸስተር ዩናይትድ ጎሎቹን አግብተዋል። ቶተንሃም ሆትስፐር ቦርንማውዝን በሰፊ የግብ ልዩነት ማለት ነው 4-0 የረታበት ከሳምንቱ ብዙ ጎል የተቆጠረበት ጨዋታ ነው። ማንቸስተር ሲቲ ሳውዝሃምፕቶንን 3-0፣ ዋትፎርድ ስዋንሲ ሲቲን፣ ሊቨርፑል ዌስት ብሮም አልቢዮንን በተመሳሳይ 1-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ዛሬ ምሽት 4:00 ላይ አርሴናል ከሚድልስብራው ይጫወታሉ። በደረጃ ሰንጠረዡም ቼልሲ 75 መሪነቱን እንደያዘ ሲሆን ቶተንሃም በ71፣ ሊቨርፑል እና ማንቸስተር ሲቲ በ66 እና በ64 ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። ኮከብ ጎል አግቢነቱን የኤቨርተኑ ሮማዶ ሉካኩ በ23 ጎል ይመራል። አመሰግናለሁ ሰለሞን። በእኔ በኩል ያለው ይኸው ነው።
በመጨረሻም ቢሲክሌት። የ2017 ቱር ኤሪትሪያ የቢሲክሌት ግልቢያ ውድድር ባሳለፍነው ቅዳሜ ተጀምሯል። በዚህ ውድድር የኤርትራ፣ የሩዋንዳ፣ የሱዳንና የደቡብ አፍሪካ ብሔራዊ ቲሞች ይሳተፋሉ። ባይክ ኤድና አሞሬ ቪታ ድርጅቶችም ተካፍለዋል። አዘጋጆች እንደገለጹት 113 ኪሎ ሜትር የሚሸፍነው የመጀመሪያው ዙር ከፎሮ እስከ ጊንዳ ያለው ሲሆን ከዚያም በምጽዋ አካባቢ ይካሄዳል። ውድድሩ ለ8 ቀናት ይቆያል። የመጀመሪያውን ደረጃ ፒየር ፖል ፊካራ ከባይክ ኤድ አሸንፏል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
እናመሰግናለን ለዘገባው ሰሎሞንና ገዛኸኝ። አሁን ወደ ተከታዩ ርዕስ እናልፋለን። አፍሪካ ነክ ርዕሶች። የኢትዮጵያው ገዢ ፓርቲ ኢህአደግና ተቃዋሚ ድርጅቶች ተቀምጠው ለመደራደር በያዙት እቅድ መሠረት የቅድሚያ ውይይት ሲያካሄዱ ከቆዩ በኋላ መድረክና ሰማያዊ ፓርቲ ከድርድሩ ራሳቸውን ማግለላቸውን አሳውቀዋል። ሌሎቹ ተቃዋሚ ድርጅቶች ግን በድርድሩ ስነ ምግባር ላይ ለ8ኛ ዙር ሲነጋገሩ ከቆዩ በኋላ ልዩነቶቻቸውን አስመዝግበው የዋናውን ድርድር መጀመር እየጠበቁ መሆናቸውን ገልጸዋል። አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንትና ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር አቋሞቻቸውን ባለፈው ቅዳሜ በቀረበው ቃለ መጠይቅ አብራርተዋል። ዛሬ ደግሞ ከአቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል ጋር የተደረገውን ቃለ መጠይቅ እናቀርባለን። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ አራት ድርጅቶችን የወከለና ሰፊ ተሞክሮ ያለው ባለፈው ምርጫም ለምሳሌ ከኢህአደግ ቀጥሎ ብዙ ተወዳዳሪዎችን ያቀረበ በመሆኑ ለየት ያለ ቦታ ማግኘት እንዳለበት በመግለጽ ኢህአደግም ሆነ ሌሎች ድርጅቶች እውቅና እንዲሰጡት ያስፈልጋል ማለታቸው ይታወሳል። ከ21 ፓርቲዎች ጋር እንዴት መደራደር እንደሚቻልም አይታወቅም ብለዋል። ሦስቱን ሰዎች ያነጋገረቻቸው አዳነች ፍስሐዬ ናት። አቶ ልደቱ ፕሮፌሰር በየነ ጴጥሮስ ላነሷቸው ነጥቦች ምላሽ በመስጠት ይጀምራሉ።
ሁለቱን ለያይቶ ማየት ጠቃሚ ይመስለኛል። 21 ድርጅቶች ለድርድር መቅረባቸው እርግጥ ነው የድርድሩን ሂደት አስቸጋሪ ያደርገዋል። ስለዚህ ኢዴፓም ይህ ነገር አሳስቦት ድርድሩ ከመጀመሩ በፊት አንድ መግለጫ አውጥቶ ነበር እና ኢህአዴግ ያው ገዢ ፓርቲ ነው፣ አንድ ድርጅት ሆኖ ይደራደራል። ተቃዋሚዎች ሲቻል አንድ ኮሚቴ ነገር አቋቁመን በጋራ መደራደር የምንችልበት ሁኔታ ቢፈጠር፣ አንድ መሆን እንኳ ካልቻል ቢያንስ ሁለት ወይም ሶስት ሆነን ከምንቀራረበው ጋር ተባድነን ብንቀርብ የተሻለ ነው የሚሆነው። አለበለዚያ 21-22 ድርጅት በአንድ የድርድር ጠረጴዛ ዙሪያ የሚያደርገው ድርድር አስቸጋሪ ይሆናል የሚለውን ነገር እኛም እንጋረዋለን። ይህን መግለጫ ካወጣን በኋላ 15 ፓርቲዎች የመግለጫችንን መንፈስ አምነውበት በድርድሩ ሂደት እየተማከሩ ከኛ ጋር ለመስራት ቢያንስ በቃል ደረጃ ስምምነት ላይ ደርሰን እስካሁን በነበረውም ሂደት እየተማከርን ድርድሩን ለማካሄድ እየሞከርን ነው። የመጀመሪያው ግን መድረክ የተለየ ቦታ የሰጠው ኢትዮጵያ ውስጥ ያለው ጠንካራና ሀቀኛ ተቃዋሚ መድረክ ብቻ ነው እና ከኢህአዴግ ጋር ብቻችን ልንደራደር ይገባል የሚል ጥያቄ ነበር። አሁን ትንሽ ስለዘብ ብሎ ደግሞ የተሻለ ቦታ ሊሰጠን ይገባል የሚል አባባል ነው የቀረበው። ይሄ የተቀባይነት የሚያገኝ አስተሳሰብ አይደለም። እርግጥ ነው መድረክ የአራት ፓርቲዎች ጥምረት ነው። አራቱ ፓርቲዎች ከፈለጉና ይጠቅመናል ካሉ በአራት ፓርቲ ገብተው መደራደር ይችላሉ። አይጠቅመንም አንድ ላይ መደራደሩ ይጠቅመናልም ካሉ አንድ ሆነው ሊደራደሩ ይችላሉ። ያ የነሱ ምርጫ ነው። ነገር ግን ትንሽ ደስ በማይል መልኩ እኛ ጠንካራንን፣ እኛ የተሻልንን፣ እኛ ልምዳለን፣ ብቻችንን ከኢህአዴግ ጋር እንደራደር የሚለው ጸረ ዲሞክራሲ የሆነ አስተሳሰብ ነው። ኢህአዴግም የተጠላበት አንዱ ምክንያት ይሄ ነው። እንደውም ኢህአዴግ ተሽሏል። አሁን በብሔራዊ ደረጃ እውቅና ያገኙ ፓርቲዎች ሁሉ እንዲደራደሩ ነው የፈቀደው። ከሁሉም ጋር እደራደራለሁ ነው ያለው። አንድ ተቃዋሚ የሆነና ለዲሞክራሲ ይታገላለህ የሚል ፓርቲ እኔ ብቻዬን ከኢህአዴግ ጋር እደራደር ወይም የተሻለ ቦታ ይሰጠኝ ብሎ መጠየቅ አንድ ዲሞክራቲክ የሆነ አስተሳሰብ ነው። ኢህአዴግም አይቀበለውም። ኢህአዴግ ብቻ አይደለም፣ ኢህአዴግ እንዲቀበለው እኛ እንቀበለውም። ስለዚህ በድርድር ዙሪያ የሚቀርቡ ፓርቲዎች ሁሉ በእኩልነት መንፈስ መብታቸው ተከብሮ መደራደር አለባቸው።
ከዛ ጋር ተያይዞ እንግዲህ የሚሉት ምንድን ነው እነዚህ አነስተኛ ድርጅቶች ምን ያህል ድጋፍ እንዳላቸውም አይታወቅም፣ በተቃውሞም ቢሆን ምን ያህል አስተዋጽኦ እንዳላቸውም አይታወቅም እና በዛ ደረጃ መታየትም ተገቢ እንዳልሆነ አርገው ነው እንግዲህ የሚናገሩት።
እንግዲህ ማንጠንካራ ነው ማንደካማ ነው እዛ ክርክር ውስጥ መግባት አልፈልግም። መለኪያ ይሆን የነበረው በህዝብ ተመርጠን ተወካዮች ምክር ቤት ወይም ክልል ምክር ቤት መቀመጫ ቢኖረን ያን መቀመጫ ጠቅሶ እኔ የተሻልኩ ነኝ ማለት ይቻላል። በኢትዮጵያ ፖለቲካ በመቆየት ረገድ ብዙ ዓመት አስቆጥሬ ያለው ከሆነ ሌላ ጉዳይ ነው። በአባላት ብዛት በህዝብ ድጋፍ ሁላችንም የተሻለ ጥንካሬ ያለን ብለን እናምናለን። አንዳችን ከሌላችን ጋር ስንነጻጸር ግን በመሰረቱ ኢትዮጵያ ውስጥ ያለን ተቃዋሚ ፓርቲዎች አሁን በእኔ እምነት ለኢትዮጵያ ህዝብ ትግል የሚመጥን ጥንካሬ ያለን ብዬ አላምንም። ሁላችንም ደካሞች ነን። እየታገልን ያለነው ገና ለመጠናከር ነው። እነ ዶክተር በየነ የሚመሩትን ፓርቲ አንዳችንን ከሌላችን እናወዳድር ካል እኛ ከነሱ እንሻላለን የምንልበትን ብዙ ነገር መጥቀስ ይቻላል፣ ግን ጠቃሚ ነው ብያ ነው። ስለዚህ አዎ፣ ፕሮፌሰር በየነ ረዥም ዓመት የኢትዮጵያ ፖለቲካ ውስጥ ቆይተዋል። እሳቸው የመሯቸው የፖለቲካ ድርጅቶች ሁሉ ከጊዜ ወደ ጊዜ እየተዳከሙ የኢትዮጵያ ፖለቲካ ቦታ እያጡ ሲሄዱ እንጂ ሲጠናከሩ አላየንም። ግን ዋናው መታየት ያለበት መርሁ ነው። አንድ ፓርቲ በሀገያ ተመዝግቦ ክራይቴሪያውን አሟልቶ ፍቃድ እስካገኘ ድረስ ማክበር አለብን፣ እውቅና አለው። እንዲህ አይነት አስተሳሰብና መርህ የሚያራምድ ተቃዋሚ ፓርቲ ደግሞ ነገ መንግስት የመሆን እድል በታሪክ አጋጣሚ ቢያገኝ የሌሎችን መብት ሊያከብር አይችልም፣ ይጨፈልጋል። መብታቸው ነው ጥሎ መውጣት፣ ያን እናከብራለን። ግን ለአገር አሁን ኢትዮጵያ ላለችበት ተጨባጭ ሁኔታ ግን ይጠቅማል ብለን አናምንም። ኢህአዴግም አምባገነና የሆነ አስተሳሰቡን ትቶ ለዘብ ብሎ ከተቃዋሚዎች የሚቀርበውንም ሀሳብ ለመቀበል ክፍት መሆን አለበት። ተቃዋሚዎቹም ደግሞ በሆደ ሰፊነት እያንዳንዱ የምናቀርበው ሀሳብ ተቀባይነት እንዲያገኝ ሳይሆን የሀገርና የህዝብ ጥቅም የሚገኝበትን ነጥብ ላይ ትኩረት አድርገን ሲሪየስሊ መወያየት አለብን።
እንግዲህ ቅድም ያነሱት ጉዳይ አለ። እናንተ በበኩላችሁ አምስት ድርጅቶች ጋር እየተመካከራችሁ እንደምትሰሩ በዚህ በድርድር ጠቀስ አድርገዋል። እና አንደኛ እነማን ማን ናችሁ? ሁለተኛ ደግሞ በምን መልክ?
ያው እንግዲህ ፓርቲዎቹ ሰማያዊ ፓርቲ፣ መኢአድ፣ ኢዴፓ፣ ኢራፓ እና መኢዴፓ የሚባል ፓርቲ እንዲሁም አንድ ሌላ ተጨማሪ ስድስተኛ ፓርቲም በሂደቱ ውስጥ ብሮ ጀምሮ እንደነበር አውቃለሁ። እና እነዚህ አምስት ወይም ስድስት ፓርቲዎች መጀመሪያ ለምሳሌ በድርድሩ ሞዳሊቲስ ላይ አማራጭ ሀሳብ እንድናቀርብ ሲወሰን አምስቱ ድርጅቶች ተነጋግረን የጋራ ሀሳባችን ጨምቀን የጋራ ጥያቄ ነው ያቀረብነው። በዛ ዙሪያ ሌሎቹ ፓርቲዎችም እንዲሳተፉ ጠይቀን ነበር። ግን አንዳንዶቹ ፓርቲዎች ሌላ እንደዚሁ 11 ፓርቲ የሚሆኑ የራሳቸውን ጥምረት ፈጥረው በተመሳሳይ ሁኔታ ማቅረባቸውን አውቃለሁ። በተናጠል ብቻውን ያቀረበው መድረክ ነው። ከዛም በኋላ በነበረው ሂደት በሞዳሊቲው ላይ በተደረጉት ውይይቶች ሁሉ እየተገናኘን እየተነጋገርን በሁሉም ነገር ላይ ልንስማማ ስለማንችል በሚያስማሙን ጉዳዮች ላይ እየተመካከርን ነው። አሁን እንግዲህ ሰማያዊ ፓርቲ ድርድሩን አቋርጬ ወጥቻለሁ ብሏል። ከዛ ውጭ ያሉት ፓርቲዎች ግን አሁንም በተመሳሳይ ሁኔታ በቀሪዎቹ በዋናው አጀንዳ ጉዳይ መነጋገራችን ይቀጥላል ብለን ነው የምናስበው። ይሄ ብቻ አይደለም። በእኛ እምነት ተቃዋሚ ጎራ እንደ ጎራ እንደዚህ አይነት ጠንክር ያለ መድረክ ፈጥረን እየተነጋገርን ብንገባ በድርድሩ ስምረት በድርድሩም ሂደት ደግሞ ውጤት ለማግኘት ይጠቅመናል ብለን ነው የምናስብ።
እሺ፣ እንግዲህ አቶ ልደቱ አያሌው ወደ ማገባደድነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
ብዙም አዲስ ነገር ለማለት አይደለም፣ ግን ምንድን ነው አገራችን ከሰባት ከስምንት ወር በፊት የነበረችበት ሁኔታ ግልጽ ነው ለማንም ኢትዮጵያዊ። በታሪካችን አይተነው የማናውቀው ብጥብጥ ፍጅት ነው ኢትዮጵያ ውስጥ የተከሰተው። ይቺ ሀገርም ደግሞ በዲሞክራሲ ስርዓት እየተመራ ሆኖ ካለች ከ25 ከ26 ዓመት በኋላ አሁን በአስቸኳይ ጊዜ አዋጅ ነው እየተመራች ያለችው። ህዝቡ ውስጥ አገሪቱ ውስጥ የተፈጠረው የፖለቲካ ቅራኔ በሰከነ ውይይትና ድርድር በሰጥቶ መቀበል ሂደት መለዘብ ካልቻለ፣ መፍትሄ ማግኘት ካልቻለ የዚች ሀገር መጻኢ ህልውና አደጋ ውስጥ ነው ያለው። ስለዚህ እኔ ህዝቡ የበለጠ ትኩረት ሰጥቶት እዚህ ድርድር በፖለቲካ ፓርቲዎቹ ላይ ጫና መፍጠር አለበት የሚል መልእክት ነው አስተላለፍ ምፈል።
እሺ፣ እንግዲህ አቶ ልደቱ አያሌው ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔ ምድሉ ስለተሰጠኝ በጣም ነው አዳነች ማመሰግ።
አዳነችና አቶ ልደቱ አያሌውን እኔ ማመሰግናለሁኝ። ወደ ተከታዩ ዝግጅት ነው የምናልፈው። ጤና ክርስቲያን ምዕመናን ላለፉ ሁለት ወራት ጾም ጸሎት ላይ ቆይተዋል። እነሆም ፋሲካ ሆነ። ሰውም ገደፈና ወደዚያ ርግፍ አርጎትቷቸው ወደ ቆዩ ቅባት የበዛባቸው ምግቦች መመለሱ ነው። ለመሆኑ የሰውነታችን ስርዓት እንዴት ይሆን በዚህ የጾምና የፍስክ ጊዜ የሚለዋወጠው? በኢትዮጵያ ጤና ጥበቃ ሚኒስቴር የብሔራዊ ስነ ምግብ መርሃ ግብር አስተባባሪ የሆኑት አቶ ቢራራ መለሰ ማብራሪያና ምክሮችም አሏቸው።
ሰው ልጅ ከአመጋገብ ጋር ጥልቅ የሆነ ቁርኝት ነው ያለውና የራሱ የሆነ የመንቀሳቀስ ወይም ደግሞ ምግብ የመፈጨትና ወደ ተለያዩ የሰውነት ክፍሎች የመንቀሳቀስ ሁኔታው በጣም ይወሰናል። በጾም ወቅት ሁሉም ሰው እንግዲህ የምግብ ፍሪኩዌንሲ ወይም ፓተርን ይባላል። ምክንያቱም በቀን ሶስት ጊዜ ከዛ በላይ የሚወስድ ይኖራል። በፊት
ስርዓቱ የአመጋገብ ስርዓቱ ያወሳሰድ የጊዜ አደራደሩ ማለት ነው።
አዎ ትክክል ነው። እሱ ስርዓት በሙሉ ይቀየራል እና ሲቀየር ምንድን ነው የሚያደርገው? ሰውነታችን በተቀየረበት የጊዜ ርዝማኔ ለምሳሌ በየአራት ሰዓት በየስድስት ሰዓቱ ምግብ መውሰድ የለመደ ሰውነት በዘጠኝ ሰዓት ወይም ደግሞ ስምንት ሰዓት ኢንተርቫል ማግኘት ካለበት ምን ያደርጋል? ይላመዳን ወይም አዳፕት ማድረግ ጀምራን እና ዘጠኝ ሰዓት እያለፈ ሲሄድ እንግዲህ ብዙ ጊዜ አመት ጋር እንደተከተል ምንጮች ነው ሰውነታችን የሚወስደው። ይህን በፊት ጾም ላይ ያለ የተለያዩ አትክልቶችን እንደዚህም የእህል ዘሮችን ነው የሚጠቀመው ህብረተሰቡ። ያ ጥሩ ነው፣ በጣም ጠቃሚ ነው። ያ እንደዚህ በየአይነት የምንለው የተለያዩ የምግብ አይነቶች የተመጣጠኑ ናቸው። ከጠዋት ምንጮች ነው ሰውነታችን የሚወስደው።
የጾም ምግብ ማለት ነው።
የጾም ምግብ በየአይነቱም እንግዲህ የተለያየ ከጥራጥሬም ከእህል ዘርም ከአትክልትም ሰውነታችን ሲያገኝ ነው የነበረው እና ይሄ ጥሩ ጤነኛ የሆነ አመጋገብ ነው።
ከፍስክ ይልቅ መጾም ነው የሚሻለው ነው የሚሉኝ አሁን በሌላ ቋንቋ።
አዎ በሌላ ቋንቋ የጾም ምግቦች በጣም ጤነኛ የሆኑ ምግቦች ናቸው። ምክንያቱም የተመጣጠነ ከመሆን አንጻር በጣም ተመራጭነት ያላቸው ናቸው።
እሺ
ይህን በፍስክ ወቅት ምቃት የምናገኛቸው በጾም ወቅት እነዚህ አትክልትና ፍራፍሬዎችን የማገኘት እድሉም አለ። ብዙ ጊዜ በከተሞች አካባቢ እንዲሆን አሁን ግንዛቤው እየመጣ ማለት ነው። አመት በዓል ላይ ስንመጣ ግን ብዙ ጊዜ ያው የተለመደው እንግዲህ ቤት ያፈራውን የሀብታም ድሀ መካከለኛም ሳይል ቀጥታ ወደ ቅባት ባላቸው ከዶሮ ጀምሮ የእንስሳት እንግዲህ ስጋ ነው በብዛት የሚወሰደው። ከዛም ጎን ለጎን የተለያየ መጠጥ አይነቶች አሉ።
አልኮል በአብዛኛው
አልኮል ማለት ነው። ያው ከቢራ እና ከሎካል ማህበራዊ እንደዚህ በቤት የሚዘጋጁ የመጠጥ አይነቶችን ጨምሮ ማለት ነው።
እንደ ጠላ፣ ጠጅ፣ አረቄ የመሳሰሉ ማለት ናቸው።
አሁ እነሱ ሁሉ ያካተተ እንግዲህ ያው ድግስ ነው የሚደረገው ማለት ነው እና ሰውነታችን ከዛ ረጅም ከሁለት ወር የተመጣጠነ ምግብ እና ከዛም የሰዓቱ የዱሬሽኑ አለ ማለት እንግዲህ ማታ ተበልቶ እስከሚቀጥለው ሰባት ሰዓት ስምንት ሰዓት ድረስ ነው የሚቆየው እና ያን ሰውነታችን በደንብ አዳፕት አድርጎታል ወይም ተላምዶታል። ይሄኛውን ቅባት ስንወስድ በተለይ ቅባት ያው በኖርማል ወቅትም አይፈቀድም፣ በትንሽ መጠን ነው ካለም ሰውነታችን ኢሞዴሬሽን ወይም ደግሞ በተወሰነ አማውንት ወይም መጠን ነው የሚፈለገው።
እንኳን ጾም ላይ ቆይቶ በመደበኛውም ጊዜ እየተበላ ባለበትም ጊዜ ነው የሚሉኝ።
በትም ጊዜ ቢሆን በትንሽ መጠን ነው። እነዚህ ቅባት ምንም እንግዲህ ከስብ አይነት ነገሮች አሉ፣ ቅቤን ጨምሮ እነዚህ ነጫጭ ነገሮች እንግዲህ ስኳርም ሌሎችም ዋይት የሚባሉ አሉ። ዋይት
አዎ፣ ነጭ ገዳዮች ይባላሉ። እንደ ነጫጭ ገዳዮች ወይም ጨው፣ ስኳር፣ ቅባት፣ ጮማ እንዲህ መሳሰሉ ማለት ናቸው።
እነሱ ማለት ነው እና እነሱ በብዛት ሰውነታችን ያገኛል በዚህ ፋሲጋ ሲሆን ማለት ነው እና በዛ ጊዜ መጀመሪያ እንዲያውም ወደ የኢንሽርሽሪት ይባላል የሰውነታችን የምግብ መፈጨት ስርዓቱ።
እሺ
የኢንሽርሽሪት ስርዓታችን ይዛባል። ቅባት አይነት ብቻ ሲሆን ያው የሚፈጩት ኢንዛይሞች አሉ፣ የተለያዩ ሰውነታችን ክፍሎች አሉ ይሄን የሚያግዙ ሲሆንባቸው ትንሽ ወደ በሽታ ወይም ደግሞ ወደ ተቅማጥም ሌሎች ነገሮች ብዙ ሰው ይታመማል። ባይ ስራ ሁሉም ይቀራል። በዚህ ሰዓት አሁን ሰኞ ነው። ከአመት በዓል ማግስት ቢሮም ያልገቡ ሰዎች ይኖራሉ። በኖርማል ሁኔታም በዚህም ችግር ማለት ነው እና ይህ የሆነ አዳስ ሳያረግ ሲቀር ጥባቱ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው ማለት ነው።
ገበሬውም እኮ ወደ ማሳ ላይወጣ ይችላል እኮ።
አይወጣም። አዎ ያው በዚህ እንግዲህ በአመት አንዴ ወይም በዚህ በዓል ቆጥሮ
አሁን
ጥባት የጥባት ያላቸው የስጋ ውጤቶችን መመገብ ስለሚጀምር
እሱን ማድረግ ያው ይሳነዋል እና አጠቃላይ አመጋገባችን የሚሆነው አመት በዓልም ሆነ ግሪሶሙን ላይ ሊሆን የፍስክ ስኖት ማነው የጾም ምግቦችን ስኖት የተመጣጠንና ሁልጊዜ ሰውነታችን የሚፈልገው መጠኑ የተስተካከለ መሆን አለው። አንዱ አይነት ሲበዛ ያው እንደ ጉዳት ነው የሚወሰደው ማለት ነው። አልኮል አንድ ወቅቶ ሌሎች ትንሽ ስጋም ከተለያየ አትክልትን መውሰድ ቢችል ሰውነታችን እየተስማማው ነው የሚሄደው። ወይም ደግሞ በአገልግሎት የምናስገባውና የምናስወጣ የምግብ አይነት መመጣጠን መቻል አለበት። የስ መፈጨቱን ከማወቁም በተጨማሪ ያው እንግዲህ የተስማማው ሰውም አንዳንዱ ለምሳሌ ቀጥታ ወደ ውፍረቱ ነው መጀመሪያ ወይስ ቀንሶ ነበር በጾም ወቅት ከዚህ በኋላ ችግሩ ካልተከሰተበት እንኳን ይሄ ወደ ሳት ማስቀመጥ ሌሎች ነገሮች ካልተከሰተበት እርሽ የሆነ ቅባት ነው ሰውነታችን የሚያገኘው። እርሽ የሆነ ገንቢ ምግብ ነው ይሄ ሁለት ማነው ፕሮቲን የምንለው ወይም ገንቢ ምግቦች በአይነቱ
ፕሮቲን
ጀምራን ማለት ነው። መከማቸት ከአልኮልም ያገኛል ከቅባቱም ያገኛል ከገንቢ ምግቡም ያገኛል እና እንደገና ውፍረት ያገኝምና ይመጣል።
እንግዲህ ሌሎችም የበሽታ አይነቶች ሊጠቅሱልኝ የሚችሏቸው አሉ? ከዚህ ከአመጋገብ ስርዓት ጋር ተያይዞ ሊመጡ የሚችሉ ሊከሰቱ የሚችሉ
ያው እንግዲህ ከአመት በዓሉ ጋር ተያይዞ ለጊዜው የሚከሰቱ ናቸው። ቅድም ያልኩት ይሄ ማስቀመጥና ሌሎች ነገሮች ሰውነታችን ሲላመደው የሚያመጡ ጊዜያዊ የሆኑ ነገሮች ናቸው። ከዚህ ባለፈ ግን ለዘለቄታው እንግዲህ ያው እንዳልኩት ተከታታይ አሁን 50 ቀን አለ ስሌት ማለት ነው የሚባልም የለም። አብዛኛው ወቅት ደግሞ ስጋ ነው የሚወሰደው፣ አልኮል ነው የሚጠጣው። ስለዚህ ሰውነታት የገዘፈ ይመጣል። ሲገዝ ምንድን ነው የሚሆነው? የተለያዩ አካል ክፍሎቻችን መወፈር ያጋጥማቸዋል። መወፈር ማለት እንግዲህ የኮሌስትሮል የሚባል አለ፣ ሌሎች የፋት ወይም ደግሞ የቅባት ክምችቶች ይኖራሉ ሰውነታችን ላይ። እንደዛ ሲሆን የተለያዩ የስኳር በሽታ፣ የደም ግፊት፣ እነዚህም የካንሰር ሌሎች ተያያዥነት ያላቸው ተላላፊ ያልሆኑ በሽታዎች የመከሰት እድላቸው ከፍተኛ ነው የሚሆነው።
በጤና ጥበቃ ሚኒስቴር በኢትዮጵያ ጤና ጥበቃ ሚኒስቴር የብሔራዊ ስነ ምግብ ፕሮግራም አስተባባሪ የሆኑትን አቶ ቢራራ መለሰን አመሰግናለሁ። ሌሎችም ከዚሁ ከአመጋገብ ስርዓት ጋር ተያይዞ ያነሳናቸው አንዳንድ ሀሳቦች አሉ። በሌላ ዝግጅት ይዤ መለሳለሁ። ክቡራትና ክቡራን አድማጮቻችን ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። እንዲሁም ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዝግጅቶቻችንን መከታተል ማዳመጥ ትችላላችሁ። በፌስቡክም አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። የኢሜይል አድሬሳችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። በነገራችን ላይ ክቡራትና ክቡራን አድማጮች ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ቀዳሚቱ ወይዘሮ ሜላኒያ ትራምፕ በሺዎች የሚቆጠሩ ሕፃናትና ወላጆቻቸውን ዋይት ሀውስ ውስጥ ተቀብለው አነጋግረዋል በግቢው። ይህ ስነ ስርዓት ዋይት ሀውስ ቤተ መንግስት ውስጥ በየአመቱ በፋሲካ ማግስት የሚከናወን ነው። በኢትዮጵያ ወግ ማዕዶት ይባላል ይሄ ቀን። በነገራችን ላይ ስለ ማዕዶት ምንነት ወደፊት አጠር ያለ ዝግጅት ይኖረናል። ፕሬዚደንት ዶናልድ ትራምፕ ከባለቤታቸው ሜላኒያና 11 ዓመት ልጃቸው ባሮን ጋር ሆነው ከዋይት ሀውስ በረንዳ ብቅ ብለው በሺዎች ለሚቆጠሩት ታዳሚዎች ሰላምታ ሰጥተዋል፣ ንግግርም አድርገዋል። በዋሽንግተን ዲሲ አካባቢ ላሉ ህጻናት፣ ተማሪዎችና ለጦር ሰራዊት አባላት ቤተሰቦች ወደ 21 ሺህ ቲኬቶች ታድለዋል። ይህ በፋሲካ ማግስት የሚካሄድ ስነ ስርዓት በ139 ዓመቱ ሲሆን ባለፈው ዓመት የያኔዋ ቀዳሚት እመቤት ሚሼል ኦባማ ባስተባበሩትና ባዘጋጁት ክብረ በዓል አይነት ዝግጅት ላይ 35,000 እንግዶች ተገኝተው ነበረ። በዛሬው ስነ ስርዓት ላይ የተናገሩት ፕሬዚደንት ትራምፕ እንደ ሀገር ከመቼውም ጊዜ በበለጠ ሁኔታ ጠንካሮች፣ ትልቅና የተሻልን እንሆናለን፣ አሁን ትክክለኛው መንገድ ላይ ነን፣ እየተከናወነ ያለውን እያያችሁት ነው ብለዋል። እንግዲህ ዝግጅታችን እየተጠናቀቀ ነው። በስማቸው ካሳ ባሶ ምት እስከ ዝግጅታችን ፍጻሜ አብራችሁ እንድትዘልቁ እንጋብዛለን። ክቡራትና ክቡራን ጤና ይስጥልኝ። ባየሩ ወጣፈራገሩ ተፈቱማማሩ ባየሩ ወጣፈራገሩ ተፈቱማማሩ አዞሊበን አላሁ ደጋው መርቶ የሚያበበው
ከፍተኛ